ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ19፣ 22ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚያስተላልፈውን ዝግጅት አሁን ጀመረ።
ቀጠናውን አሁን አንድ መከላከያ የሚመራ ኮማንድ ፖስት አቋቁመን የኖርማላይዜሽኑን ስራ ሰርተን ህዝቡ ጋር የቀጣይ አካባቢውን የሚመራ ኃይልም ኮኔክት አድርገን እስከምናመቻች ድረስ አሁን ኮማንድ ፖስቱን አካባቢውን የመራ ያለ
አቶ አለማየሁ ባውዲ አለምን የሰማችሁት የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ረቡዕ ሚያዝያ 26 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ከልዩ ልዩ ርዕሶች ዙሪያ ያተኮሩ በርከት ያሉ ዘገባዎችና ቅንብሮችም ይዘናል። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአፍሪካ ህብረትና ዩናይትድ ስቴትስ የአልሸባብ ተዋጊዎች ሶማሊያ በሚገኘው የአፍሪካ ህብረት ጦር ሰፈር ላይ ጥቃት በማድረስ 173 ወታደሮች ገድለናል ብለው በትናንትናው ዕለት ያስታወቁትን ጥቃት አወገዙ። በመቋዲሾ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ዩናይትድ ስቴትስ ለሶማሊያ መረጋጋት ሲል ከአፍሪካ ህብረትና የሶማሊያ ኃይሎች ጋር በአጋርነት እንደሚሰራ ገልጾ ጥቃቱን እንደሚያወግዝ አስታውቋል። ቀደም ሲል የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ መሐማት በጥቃቱ ለሞቱ ወታደሮች ቤተሰቦች ጥልቅ ሐዘናቸውን ገልጸዋል። ህብረቱ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን ያለውን ቁርጠኝነትም እንደሚቀጥልበት በድጋሚ አረጋግጠዋል። አልሸባብ በጥቃቱ ከ170 በላይ ወታደሮች መግደሉን ትናንት ማክሰኞ አስታውቋል። የቡሩንዲ መንግስት በህብረቱ ስር የተሰማሩ 10 ወታደሮች የሞቱበት መሆኑን አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በአፍሪካ የሚያደርጉትን ጉብኝት በመቀጠል በዛሬው ዕለት ለሁለት ቀናት ጉብኝት ናይጄሪያ ገብተዋል። በዚያም ከናይጄሪያ መሪዎች ጋር የሚነጋገሩ መሆኑ ተመልክቷል። ጉተሬዥ በናይጄሪያ ቆይታቸው እንደ አውሮፓ አቆጣጠር በ2011 አቡጃ ውስጥ በእስላማዊ አማጽያን የቦምብ ጥቃት በደረሰበት የተባበሩት መንግስታት ህንፃ ውስጥ የተሰዉ ሰዎችን በስፍራው ተገኝተው ያስባሉ ተብሎ ተነግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ፕሬዚደንት ባይደን ከዩናይትድ ስቴትስ ጠቅላይ ፍርድ ቤት ሾልኮ ወጥቷል በተባለው ረቂቅ ሰነድ ላይ የተመለከተው የዳኞች አስተያየት እንደ አውሮፓ አቆጣጠር ከ1973 ጀምሮ ስራ ላይ የነበረውን ጽንስ የማቋረጥ መብትን የሚቀለብስ ነው ሲሉ ተቃወሙ። ምንም እንኳ በጠቅላይ ፍርድ ቤቱ የተሰጠው ውሳኔ ባይኖርም የዳኞቹን ውስጣዊ ክርክርና አቋም ይፋ አድርጓል የተባለውና ሾልኮ የወጣው ሰነድ በአገር አቀፍ ደረጃ ክርክር አስነስቷል። ፕሬዚደንት ባይደን ስለዚሁ ሲናገሩ ከ50 ዓመት በኋላ ወደ ኋላ ተመልሰን ሴት ልጅ የመምረጥ መብት የላትም ስትባል ይህ በትልቁ ያሳስበኛል። ይህ ማለት የራስና የግል ጉዳይ የሆነውን የሚመለከት ነገር ሁሉ ጥያቄ ላይ እንዲወድቅ ያደርገዋል ብለዋል። እንደ አውሮፓ አቆጣጠር ከ1973 ጀምሮ ሮቪ ዌድ በሚል ስያሜ የሚጠራው ውሳኔ በመላው ዩናይትድ ስቴትስ የጽንስ ማቋረጥን የሚፈቅድ ሕግ ነው። ይህ ዩናይትድ ስቴትስ ውስጥ ባሉ ሁለቱ ፓርቲዎችና ደጋፊዎች ዘንድ ትልቅ ልዩነትን የፈጠረ ሲሆን ለረጅም ጊዜ ሲያከራክር የኖረ መሰረታዊ ልዩነት መሆኑም ተነግሯል። በመጪው የምክር ቤት አባላት ምርጫም መራጮችን ሊያነሳሳ ይችላል ተብሎ ተገምቷል። የውሳኔው አዝማሚያ ከተሰማ በኋላም በተለያዩ የዩናይትድ ስቴትስ ከተሞች ውስጥ የሚገኙ የጽንስ ማቋረጥ መብት ደጋፊዎች ትናንት ማክሰኞ ባደረጉት ሰልፍ ፍርድ ቤቱ ታሪካዊ ነው የተባለውን ሕግ እንዳይቀለብሰው ጠይቀዋል። የአውሮፓ ህብረት ኮሚሽነር ፕሬዚደንት ኦርሱላ ቮን ደር ላይን በሚቀጥሉት 6 ወራት ከሩሲያ ወደ አውሮፓ የሚመጣውን የድፍድፍ ነዳጅ በ6 ወር እንዲሁም የተጣራውን ነዳጅ ደግሞ በሚቀጥለው ዓመት መጨረሻ ጀምሮ ለማቆም የሚያስችለውን ማዕቀብ ጨምሮ በሩሲያ ላይ የሚጣለውን ዘርፈ ብዙ ማዕቀብ ይፋ አድርገዋል። ማዕቀቡ በሁሉም የአውሮፓ ህብረት አባል አገሮች መጽደቅ እንደሚኖርበት ተነግረዋል። ቫን ደር ላይን ስለዚሁ ማዕቀብ ለአውሮፓ ህብረት ምክር ቤት ሲናገሩ እዚህ ጋ ግልጽ መሆን እፈልጋለሁ። አንዳንድ አገሮች በሩሲያ ነዳጅ ላይ ጥገኛ ስለሆኑ ቀላል ይሆናል ማለት አይደለም። ይሁን እንጂ ግን ይህን ነገር ማድረግ አለብን ብለዋል። እርምጃው የአውሮፓ አገሮች ከሩሲያ ይመጣ በነበረው ነዳጅ ሳቢያ በዓለም የነዳጅ ገበያ ላይ ሊፈጠር የሚችለውን ጉዳት ለመቀነስ ሌሎች አማራጮችን እንዲመለከቱ የሚረዳቸው ሲሆን በሩሲያም ላይ ተጨማሪ ጫና ለመፍጠር ያስችላል ብለዋል። በአውሮፓ ህብረት የቀረበው ማዕቀብ ሰበር ባንክ የተባለውን ትልቁን የሩሲያ ባንክ ስዊፍት ከተባለው ዓለም አቀፍ የገንዘብና የመረጃ ልውውጥ ስርዓት ውጪ እንዲሆን እንዲሁም በቡቻ አልቂትና በማሪዮፖል የጦር ወንጀል በመፈጸም ተጠያቂ ናቸው የተባሉትን ከፍተኛ ማዕረግ ያላቸውን የጦር መኮንኖችን የሚጨምር መሆኑ ተመልክቷል። ሰሜን ኮሪያ ዛሬ ረቡዕ የባሊስቲክ ሚሳኤል መሳሪያዎችን ለፍተሻ መተኮሷን ጃፓንና ደቡብ ኮሪያ አስታወቁ። ይህ ሙከራ በተከታታይ ከተካሄዱት የቅርብ ጊዜው ሲሆን የአጎራባች አገሮችንና የዩናይትድ ስቴትስን ውግዘት ማስከተሉ ተነግሯል። የደቡብ ኮሪያ ጦር ሰሜን ኮሪያ የባሊስቲክ ሚሳኤል መሳሪያዎችን የሞከረችው ሱናን ከተባለው ፒዮንግያንግ አቅራቢያ ከሚገኝ ስፍራ መሆኑን አስታውቋል። በቻይና የቤጂንግ ባለስልጣናት የኮቪድ-19 ወረርሽኝን መስፋፋት ለመቀነስ በከተማ ውስጥ የሚገኙ በርካታ የባቡር ጣቢያዎችን መዝጋታቸውን አስታወቁ። ባለስልጣናቱ ዛሬ ረቡዕ እንደተናገሩት 40 ከመቶ በላይ የሚሆኑት የባቡር ጣቢያዎች ዘግተዋል። ይህም በአገሪቱ አገልግሎት ከሚሰጡት ውስጥ 10 ከመቶውን ድርሻ የሚይዙ ሲሆን በመቶዎች የሚቆጠሩ የአውቶቡስ መስመሮችንም የሚጨርምር መሆኑን አመልክተዋል። ቤጂንግ 10 የመለስተኛ ደረጃ ትምህርት ቤት ተማሪዎች በኮቪድ መጋለጣቸው ከተሰማ ወዲህ ወረርሽኙን ለመቆጣጠር ጥብቅ እርምጃዎችን መውሰድ መጀመሯን ተመልክቷል። እርምጃው መላው ከተማ እንዲዘጋ ሊያደርግ ይችል ይሆናል በሚል ስጋት መደብሮችና ግሮሰሪዎች ተጨናንቀው እንደነበር ተነግሯል። 21 ሚሊዮን ነዋሪዎች በሚኖሩባት ሻንጋይ ሁሉንም ሰው ለመመርመር በርካታ ተቋማት ተዘግተው እንደነበርም ተገልጿል። በመጨረሻም የሜጀር ጀነራል ገብረመድህን ፈቃዱ የቀብር ስነ ስርዓት ዛሬ በቅድስት ስላሴ ካቴድራል ተፈጸመ። ቆንጅት ታዬ ዝርዝሩን ይዛለች።
በእስር ላይ ያሉ በጠያቂ ቤተሰቦቻቸው ፊት ተዝለፍልፈው ወድቀው ከደቂቃዎች በኋላ ህይወታቸው ያለፈው የቀድሞ የመከላከያ ሚኒስቴር የኮሚኒኬሽን ኤሌክትሮኒክስ ሳይበር መምሪያ ኃላፊ ሜጀር ጀነራል ገብረመድህን ፈቃዱ የቀብር ስነ ስርዓት ዛሬ በቅድስት ስላሴ ካቴድራል ተፈጽሟል። በከፍተኛ የሀገር ክደት ወንጀል ክስ ቀርቦባቸው በእስር ላይ ሆነው ጉዳያቸውን በፍርድ ቤት በመከታተል ላይ የነበሩት የሜጀር ጀነራል ገብረመድህን ህይወት ያለፈው ባለፈው ሰኞ ሚያዝያ 24 ቀን ሲሆን የፌዴራል ማረሚያ ቤት ኮሚሽን በፌስቡክ ገጹ ባወጣው መግለጫ ከረፋዱ 3:30 አካባቢ በቤተሰብ ጥየቃ ሰዓት ባለቤታቸውና ልጃቸው አስጠርተዋቸው እያወሩ ሳሉ በድንገት በመውደቃቸው ወዲያውኑ ከቤተሰቦቻቸው ጋር ወደ ሕክምና ቦታ ቢወሰዱም ህይወታቸው አልፏል ሲል አስታውቋል። የቀብር ስነ ስርዓት አዘጋጅ ኮሚቴ አባል የሆኑት አቶ ሰለሞን አብርሃ በቀብር ስነ ስርዓቱ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ አቡነ ማቲያስን ጨምሮ ሌሎች እንግዶች መገኘታቸውን ለአሜሪካ ድምጽ ገልጸዋል። ሜጀር ጀነራል ገብረመድህን በተከሰሱበት የክስ መዝገብ አብረዋቸው የተከሰሱ ተከሳሾች አጃቢ ተመድቦላቸው መቅበር እንዲችሉ ፍርድ ቤቱን መጠየቃቸውን በትናንትናው ዕለት መዘገባችን የሚታወስ ሲሆን ፍርድ ቤቱ ጥያቄውን ውድቅ በማድረጉ ተከሳሾቹ በቀብሩ ስነ ስርዓት ላይ መገኘት እንዳልቻሉ አቶ ሰለሞን ጨምረው ገልጸዋል። በሌላ በኩል በቀብሩ ስነ ስርዓት ላይ የተገኙ ወጣቶች ትግራይ ታሸንፋለች ፈጽሞ አንበረከክም የሚሉና ሌሎች መፈክሮች ያሰሙ እንደነበረ ለጥበቃ ከተሰማራው የፖሊስ ኃይል ጋር ወደ ግጭት እንዳልተገባ ይሁንና የውጥረት መነሻ ሆኖ እንዳለፈ የቀብሩ አስተባባሪ አቶ ሰለሞን አብርሃ መግለጻቸውን ዘገባውን ያጠናቀረው የትግርኛ ክፍል ባልደረባችን በትረ ስልጣን ዘግቧል።
አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ዝግጅታችንን ነው። ረቡዕ ሚያዝያ 26 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ። የቴክኒክ አቀናባሪያችን ኤልያስ አስማረ፣ የቴክኒክ መሐንዲሱ ኦድሬስ ሪገስ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃጃችን አባየሁ ገበያው ናት። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ ናቸው። በቀጥታ ስርጭት የምስልና ድምፅ አቀናባሪው ቻርልስ መክነው፣ ዋና አዘጋጇ ጽዮን ግርማ ናት። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው ወስዳችሁ። በደቡብ ክልል የደራሼ ልዩ ወረዳ በጊዜያዊ ወታደራዊ እዝ እንተዳደር ተወስኖ በአገር መከላከያ የተመራ ሰራዊት አካባቢውን መረከቡንና መቆጣጠሩን በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምፅ ገልጠዋል። መንግስታዊ አወቃቀር በኃይል አፍርሶ የራሱን ህግ ወጥ ስርዓት ለመዘርጋት አቅዶ የወረዳውን አስተዳዳሪ ጨምሮ ሌሎች ባለስልጣናትና የፌዴራል ፖሊስ እንዲሁም የክልሉ ኃይል አባላትን ገደለ የተባለው ቡድን 5 መሪዎች በቁጥጥር ስር መዋላቸውን ነው የተናገሩት። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያነጋገራቸው። ዝርዝሩን ነው
በምክትል ርዕሰ መስተዳድር ማዕረግ የክልሉ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ሰሞኑን በደራሼ ልዩ ወረዳ በፌደራልና በደቡብ ክልል ልዩ ኃይል አባላት እንዲሁም በወረዳው ባለስልጣናት ላይ የተፈጸመው ግድያ ተከትለው የተፈጠረውን ችግር ለመፍታት ልዩ ወረዳው በወታደራዊ እዝ እንዲመራ ተወስኗል ሲሉ ለቪኦኤ ተናግሯል።
በተጨባጭ የመንግስት መዋቅሩን ኮላፕስ የማድረግ ስራ ዋናው እቅዳቸው ስለነበር እዛ አካባቢ ያለ አካባቢ አስተዳደሩን አፍርሶ ይህ ህገወጥ ቡድን ራሱን መንግስት አድርጎ ለመመስረት አቅደው ይሰራ ስለነበር ከዚህ ውስጥም ዋና ወረዳውን ኮች የሚያደርገው አስተዳዳሪም ስለገደሉ በጊዜያዊነት ቀጠናውን አሁን አንድ መከላከያ የሚመራ ኮማንድ ፖስት አቋቁመን የኖርማላይዜሽኑን ስራ ሰርተን ህዝቡ ጋር የቀጣይ አካባቢውን የሚመራ ኃይልም ኮኔክት አድርገን እስከምናመቻች ድረስ አሁን ኮማንድ ፖስቱን አካባቢን የመራ ያለ
በወረዳም የዞን አደረጃጀትን በኃይል ይመሰረታለን ይላሉ በሚሉ ቡድኖች ከሚያዝያ 17/2014 ዓ.ም አንስቶም ብዙ ከማለት ውጭ ቁጥራቸው በውል ያልተገለጡ ወታደሮችና ሲቪሎች መገደላቸው ተገልጧል። ከተገደሉ በኋላም ቡድኑና አስታጥቋቸዋል የሚሏቸው ግብረ አበሮቻቸው በመተባበር አስክሬናቸው እንዳይነሳ ቢያደርግም ከቀናት በኋላ ማንሳት መቻላቸውና በቡድኑ ይፈለጋሉ ተብሎ የተደበቁ ባለስልጣናትን ማስመለጣቸውንም ተናግሯል።
የተሰዉ የሚሊተሪና የፖለቲካ አመራሮችን አስክሬን አውጥተን መልክ ይዟል። እሱ በአማጭ ለግድያ የሚፈልጉ ሰዎችንም ታድገን ወደ ቤተሰቦቻቸውና ሴኪሪቲ ወደሆኑ ቦታ ቀላቅለናል።
በኮንሶ ዞንና በደራሼ ልዩ ወረዳ አካባቢ ባለው ግጭት ሲቪሎች መገደላቸውና መፈናቀላቸው እንዲሁም ከጂንካ ወደ አርባ ምንጭ ሲጓዙ የነበሩ ህንዳውያን መታገታቸውን እነሱን ለማስለቀቅም የተንቀሳቀሱ የፌዴራል ፖሊስ የደቡብ ክልል የጸጥታ ኃይሎችና የደራሼ ልዩ ወረዳ አስተዳዳሪ ጨምሮ ሌሎች ባለስልጣናት መገደላቸውን መዘገባችን ይታወሳል። አቶ አለማየሁ እስካሁን ዋና ዋና የቡድኑ መሪዎች መያዛቸውንም ገልጧል።
በማስተባበርም በማቀናጀትም እዚህ ሂደት ውስጥ ያሉ ወደ 5 የሚሆኑ ሰዎች ተይዘዋል። ቀሪውን ከዛሬ ጀምሮ እነዚህ ምቹ ሁኔታ የመፍጠር ስራዎችን እየሰራ የቆየ ነው። ከዛሬ ጀምሮ በተደራጀ መንገድ ህዝቡ ራሱ ተሳትፎ ያጋለጠ እንዲሰጥ፣ መሰንት የሆነው ማህበረሰብ ደግሞ ወደ መደበኛ ስራው እንዲመለስ፣ ታጥቆ ደግሞ የገባው ሰው በሚነገረው ልክ ጥፋቱን አምኖ የመንግስት እጁንና የታጠቀውን ወንጀል የሰራበትን ጦር መሳሪያ ማይመልስ ከሆነ ተመጣጣኝ የሆነ እርምጃም ጭምር የተወሰደ የሚቀጥልበት ሁኔታ ነው የምኖረው ማለት። ስለዚህ በያዝናቸው ሰዎች የሚያበቃ ሳይሆን ማስተር ማይንዶች ተለይተዋል፣ የተያዘ የሚቀጥልበት ሁኔታ ነው የምኖረው።
አቶ አለማየሁ ወታደራዊ እዙ ጽንፈኛ ያሏቸውና በቡድን የግድያ ወንጀል ፈጽመው አካባቢውን ስርዓት አልባ አደረጉ የተባሉትን ከመያዝና አካባቢውን አረጋግቶ መንግስታዊ መዋቅር እንደገና ከመዘርጋት በተጨማሪ የሚፈጽማቸውን ተግባራት ዘርዝረዋል።
እዚህ ጥፋት ላይ የተሰማራው ኃይል በፍጹም ተቀባይነት በሌለው መንገድ የፈጸመው ስለሆነ የህግ የበላይነት መረጋገጥ አለበት። አጠቃላይ አማጽያን የጸጥታ ተቋማችን ላይ እርምጃ ወስዶ የወሰዳቸው የመንግስት ትጥቆች አሉ፣ በፍጥነት መመለስ አለበት የሚል አቋም ተይዞ የተሰራ ነው። ሀገር አቋራጭ መንገዶች አሉ፣ ብቻም አይደለም የመንግስት ተቋማት ስራ እንዳይሰሩ ተደርጓል። አካባቢውን መልሶ የመንግስት ተቋማት ስራ እንዲጀምሩ የግል ሴክተሮች ለይቶ ግማሹን አቃጥሏል። ምግብ ቤቶች፣ አገልግሎት ሰጪ ተቋማት፣ ባንኮች፣ የመንግስት ፋይናንስ ተቋማት አገልግሎት እንዳይሰጥ አድርጓል። ይሄ ወደ መደበኛ ስራ እንዲመለስ እና መልክ እያዘ እንዲሄድ በሂደት ውስጥ ደግሞ ቀጣይ ጤናማ ህዝቦች ጋር ውይይት እያደረግን የምንሄድበትን ሁኔታ መፍጠር ወሳኝ ስለሚሆን እነዚህ ጉዳዮችን በተደራጀ መንገድ የጸጥታ ተቋሙ ራሱን ተልዕኮ ይፈጽማል። ሌሎች ስራዎችን ደግሞ መደበኛ የመንግስት ሰራተኛም ወደ ተቋም ተመልሶ መደበኛ ስራ መጀመር አለበት፣ አሰራር ተጠናክሮ መቀጠል አለበት የሚል አቅጣጫ እስከምጠር ርብርብ እየተደረገ ነው ያለው። የሀገር አቋራጭ መንገድም እንዲከፈት አድርገናል። እንቅስቃሴ ከዛሬ ሰዓት በኋላ ጀምሮ ወደዚህ መደበኛ እንቅስቃሴ እንዲጀመር አቅጣጫ አስቀምጠናል። በወሳኝ መንገድ ምንም ለድርጅቱ የማይቀርበው ሰዓት አልበኛ ሆኑ ታጥቆ የሚንቀሳቀሰውን ኃይል መልክ ማስያዝ አለብን ብለን ስራ ተጀምሯል።
በአገር መከላከያ ሰራዊት የሚመራ እዝ ወረዳውን ከተቆጣጠረ በኋላ በወረዳው አንጻራዊ ሰላምና መረጋጋት ታይቷል። ባንክ ቤቶችና ማህበራዊ አገልግሎት ሰጪ ተቋማት ተከፍቷል። ነገር ግን የመንግስት መስሪያ ቤቶች እንደተዘጉ ናቸው ሲሉ የወረዳው ነዋሪዎች ለአሜሪካ ድምፅ መናገራቸውን ትላንት መዘገባችን ይታወሳል። በደራሼ ልዩ ወረዳ በተፈጠረ ግጭት ቁጥራቸው የበዙ የፌደራል ፖሊስ የደቡብ ክልል ልዩ ኃይሎችና በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን በተመለከተ የተለያዩ የአካባቢው ነዋሪዎችና የአካባቢውን ባለሥልጣናትን ጠቅሰን መዘገባችን ይታወሳል። ቪኦኤ በክልሉ ያለውን የጸጥታ ችግርና ወቅታዊ ሁኔታ አስመልክቶ በምክትል ርዕሰ መስተዳድር ማዕረግ ከክልሉ የመልካም አስተዳደር ዘርፍ አስተባባሪና ከክልሉ ሰላምና ጸጥታ ቢሮ ኃላፊ ከአቶ አለማየሁ ባውዲ ጋር ያደረገው ቃለ ምልልስና ተጨማሪ መረጃዎችን አካተን በቅዳሜ ምሽት ይዘን እንመለሳለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች፣ በተከታዩ ርዕስ ደግሞ ከኦሮሚያ ከደቡብ ወደ ኦሮሚያ ነው ወስዳችሁ። በኦሮሚያ የእርዳታ ድጋፍ በመመዝበር ወንጀል የተጠረጠሩ 54 ኃላፊዎች ክስ ተመሰረተባቸው። የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ወይም በአሁኑ አዲስ አጠራር ቦሳ ጎናፋ ባለፉት ዓመታት በክልሉ በተለያዩ ቦታዎች ለተረጆች ሲሰጥ የነበረውን እርዳታ የመዘበሩ ባላቸው ባለስልጣናት ላይ የሕግ እርምጃ መውሰዱን ነው ያስታወቀው። የኦሮሚያ ክልላዊ መንግስት የድርጅቱ ምክትል ኃላፊ አቶ ገረሙ ኦልቃ በእስካሁን 54 ኃላፊዎች በቁጥጥር ስር ውለው በፍርድ ቤት ክስ እንደተከፈተባቸው ነው የተናገሩት። ለዝርዝሩ ገልሙ ዳዊት።
የክልሉ የአደጋ ስጋት አመራር ምክትል ኮሚሽነር አቶ ገረሙ ኦልቃ ከተለያዩ የኦሮሚያ ዞኖች ለምግብ እርዳታ የቀረቡ መመዝበራቸውን፣ በተለይ ደግሞ ድርቅ በተከሰተባቸው ቦታዎች ዘረፋው መባባሱን ተናግረዋል።
ሆንጌ ወልቀበቴ ሶሶቺ ኡመታ ኡመሜን ናኖ ኦሮሚያ ወሊገል ሞቢላይዜሽን
ከድርቅ ጋር ተያይዞ ጉዳት የደረሰባቸውን ወገኖች ለመድረስ ብዙ ርብርብ ሲደረግ እንደነበረ ይታወሳል። ያኔ ብዙ አካላት እኛን ሳያገኙ በቀጥታ ወደ ቦታው ነበር ድጋፍ ሲያጓጉዙ የነበሩት። ይህን አጋጣሚ በመጠቀም በዚህ መልክ የተሰበሰበውን ድጋፍ የመመዝበር ሁኔታ ነበረ። ህዝብና መንግስት ይህን ሁኔታ በቅርብ ሲከታተሉ ቆይተዋል። በዚህም በተለይ ድርቁ በበረታባቸው አካባቢዎች ማለትም በመስራቅ ባሌና ቦረና ለተረጂዎች የቀረበውን እርዳታ ለግል ጥቅም ለማዋል የሞከሩ ወደ 54 የሚሆኑ ሰዎች በቁጥጥር ስር ውለው ክስ ተመስርቶባቸዋል። ይህ እርምጃ በዚህ ብቻ የሚቆም አይደለም። ከወንጀሉ ጋር ንክኪ ያላቸውን ሰዎች የማደኑ ስራ አሁንም ይቀጥላል።
ኃላፊዎቹ በቁጥጥር ማዋላቸው ከተነገረው ዞኖች አንዱ የደቡብ ኦሮሚያው ቦረና ዞን አንዱ ነው። ሚሚት ሾሜ የዞኑ ኮሚኒኬሽንስ ቢሮ ኃላፊ ነች።
ወደ 5 ወይም 6 ወረዳዎች ውስጥ ነው ክስተቱ መኖሩ የተረጋገጠው። ለዚህም በወረዳ ደረጃ ከፍትህና አስተዳደር አካላት የተውጣጣ ኮሚቴ ተዋቅሮ በጉቺ ወረዳ፣ በያቤሉና በዋጭሌ የምዝበራው ማጣራቱ ስራ በስፋት እየተካሄደ ነው። ከተጠርጣሪዎች ውስጥም የአደጋ ስጋት ስራ አመራር ሰራተኞች፣ የአስተዳደር አካላትና ሌሎችም አሉበት።
የቦርና ዞን ኮሚኒኬሽንስ ቢሮ ኃላፊዋ መመዝበሩ ስለተነገረው እርዳታ አሁንም ፖሊስ እያጣራ መሆኑን ገልጻ የክስ መዝገብም በቦርና ዞን ፍርድ ቤት መከፈቱን ተናግራለች። አቶ ገረሞ ሊቃ የኦሮሚያ የአደጋ ስራ አመራር ምክትል ኮሚሽነር በቁጥጥር ውለዋል ያሉት 54 ሰዎች ከቦርና፣ ከምስራቅና ምዕራብ አርጌ ዞኖች እንዲሁም ከአርሲና ምዕራብ አርሲ ዞኖች እንደሆኑ ጠቅሰዋል።
ዋንትቺ አመጥናቴ ጉዳቴ ቶንታን ያኪ ያኩማ ገሩ
ጉዳዩ የተመዘበረው ንብረት መብዛቱና ማነሱ አይደለም። ወንጀል ወንጀል ነው። ነገር ግን እስካሁን ባለን መረጃ በአንድ የእርዳታ ማከፋፈያ ጣቢያ እስከ 20ና 30 ኩንታል ምግብ መመዝበሩን ደርሰንበታል። በአጠቃላይ የተመዘበረውን የእርዳታ እህል መጠን እያጠናን ነው። ከጥናቱ በኋላ አሃዛዊ መጠኑን ለህዝብ ይፋ እናደርጋለን። አሁን ፖሊስና አቃቤ ህግ ወንጀሎቹን እያጣሩ ናቸው። በምርመራው በሚገኘው መረጃ መሰረት ብይን የሚሰጥ ይሆናል።
እንደ አቶ ገረመው አሁንም በኦሮሚያ ክልል የተለያዩ ዞኖች ከ2.5 ሚሊዮን ሰዎች በላይ የምግብ እርዳታ ፈላጊዎች አሉ። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ።
አድማጮች ገልሞን አመሰግናለሁ። አድማጮች፣ ቀደም ብዬ ባለስልጣኑን ሳስተዋውቅ ስማቸውን አጠራር በትክክል አልጠራሁኝም። ይገረሙ ሆሊቃ ናቸው፣ በትክክል አልነበርም የጠራው። የተከታዩ ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ነው የሚመልሰን። የዩናይት ስቴትስ ጠቅላይ ፍርድ ቤት ጽንስ ማቋረጥን በመላ ሀገሪቱ ህጋዊ ያደረገውን እንደ አውሮፓውያን ዘመን አቆጣጠር የ1973ቱን ታሪካዊ ውሳኔ ለመሰረዝ እንደሚፈልግ የሚጠቁመውን ረቂቅ አስተያየት ፕሬዚዳንት ጆ ባይደን አጥብቀው ነቅፈዋል። ጉዳዩ ለመጪው ህዳር ምርጫዎች መራጮች ተጠናክረው እንዲንቀሳቀሱ የሚያደርግ እንደሚሆን የአሜሪካ ድምፅ የዋይት ሀውስ ዋና ዘጋቢያችን ፓትሲ ዊዳ ክስዋራ ባጠናቀረችው ሪፖርት ጠቅሳለች። ቆንጂት ታየ እንደሚከተለው አሰናድተዋለች።
ጠቅላይ ፍርድ ቤቱ በጉዳዩ ላይ እስካሁን ያሳለፈው ውሳኔ የለም። ይሁን እንጂ ከወዲሁ ፕሬዚደንት ጆ ባይደን ጽንፍ የያዘ አቋም ሲሉ ነቅፈውታል።
ከ50 ዓመታት በኋላም አንዲት ሴት የፈለገችውን የመምረጥ መብት የላትም ብለን ውሳኔ ልናሳልፍ መሆኑ በጣም ያሳስበኛል። ይህ ከሆነ የግል ጉዳይ የሚመለከቱትን የሌሎችንም ውሳኔዎች ጉዳይ ጥያቄ ውስጥ ይከተዋል።
በድብቅ ሾልኮ መጀመሪያ ላይ ፖለቲኮ ላይ የወጣው ረቂቁ የዳኞች አስተያየት እንደሚጠቁመው ጠቅላይ ፍርድ ቤቱ ላለፉት 50 ዓመታት ጽንስ ማቋረጥን ህጋዊ መብት ያደረገውን ሮ ቪ ዌድ ተብሎ የሚጠራውን ውሳኔ በጥቂት ወራት ውስጥ ቀልብሶ ውሳኔውን ለክፍለ ሀገር ምክር ቤቶች ሊተወው ሳይሆን አይቀርም። በአሜሪካን ዩኒቨርሲቲ የሥነ ተዋልዶ መብቶች ሕግ ፕሮፌሰሯ ጄሲካ ዋተርስ ለቪኦኤ እንዲህ ሲሉ አስተያየታቸውን ሰጥተዋል።
አንዲት ሴት በምትኖርበት ቦታ ጽንስ የማቋረጥ አገልግሎት ማግኘት መቻል አለመቻሏን የምትኖርበት ክፍለ ግዛት ይወስነዋል ማለት ነው። ይሄ ውሳኔ ልክ ስራ ላይ ሲውል ጽንስ ማቋረጥን ወዲያውኑ ለማገድ ዝግጁ ሆነው የሚጠብቁ 26 ወይም 28 እስቴቶች እንዳሉ እንገምታለን።
ዩናይትድ ስቴትስ በዓለም ላይ ጽንስ ማቋረጥን በሕግ ከፈቀዱ ወይም በወንጀል እንዳያስጠይቅ ካደረጉ 65 ሀገሮች መካከል አንዷ ናት። ሎራ ማየርስ ፕላንድ ፓረንትሁድ የተባለው ለሴቶች የሥነ ተዋልዶ ጤና አገልግሎት የሚሰጠው አትራፊ ያልሆነ ተቋም የዋሽንግተን ባልደረባ ናቸው። እንዲህ ይላሉ።
ይበልጡን የሚጎዱት ደሃዎቹ ሴቶች ናቸው። ገንዘቡ ያላቸው ሴቶች አገልግሎቱን ወደሚያገኙበት ክፍለ ሀገር በአውሮፕላን ተሳፍረው ይሄዳሉ። የዚህ ክፉ ውሳኔ ጣጣ የሚወድቀው ችግረኛ ሴቶች ትከሻ ላይ ነው።
ወግ አጥባቂዎች ጽንስ ማቋረጥን በሕግ የፈቀደውን የጠቅላይ ፍርድ ቤቱን ውሳኔ እንዲሰረዝ ለማድረግ ለረጅም ጊዜ ሲፈልጉ እንደኖሩ ይታወቃል። ሆኖም የሪፐብሊካን ፓርቲው መሪዎች የጠቅላይ ፍርድ ቤት ዳኞቹን በጥብቅ ምስጢርነት መያዝ ያለበት የውይይት ሂደት የያዘ ሰነድ ሾልኮ መውጣቱን እየነቀፉ ናቸው። የዩናይትድ ስቴትስ የመወሰኛው ምክር ቤት የሪፐብሊካኖች መሪው ሚች መኮነል እንዲህ ብለዋል።
እዚያው ፍርድ ቤት ውስጥ የፍርድ ቤቱን ነጻነት የሚፈታተን አለ ማለት ነው።
ሾልኮ የወጣው የጠቅላይ ፍርድ ቤቱን አዝማሚያ የሚያመለክተው ሰነድ ሁለቱንም ወገኖች አነቃቅቷል። በመጪው ህዳር በሚካሄደው ምርጫ የመራጮችን ተሳትፎ ያነቃቃል ተብሎ ይጠበቃል። ካሮላይን ስሚዝ ጽንስ የማቋረጥ መብትን ይቃወማሉ።
ህገ መንግስት ውስጥ ያልተወለደ ቢሆን የተወለደ ህፃን መግደል የተፈቀደ ነው የሚል ፈጽሞ የለም።
ሶፊያ ውልፍ ደግሞ ደጋፊ ናቸው።
ጽንስ የማቋረጥ መብት ሮቪ ዌድ ከተቀለበሰ ብዙ ሴቶች የሚሞቱ ይመስለኛል።
የህዝብ አስተያየት ግምገማዎች እንደሚጠቁሙት አብዛኞቹ አሜሪካውያን ጽንስ ማቋረጥ ህጋዊ መብት መሆኑን ይደግፋሉ።
ተከታዩ የመጽሔት ርዕስ ደግሞ አድማጮች ሰሞንኛውን የፕሬስ ቀን አስመልክቶ የተጠናቀረ ነው። የአሜሪካ ድምፅ ዓመታዊውን የፕሬስ ነጻነት ቀን አስታኮ ካሰናዳቸው ተከታታይ ቅንብሮች አንዱን ነው ቀጥለን የምናሰማችሁ። የኤርትራን አያያዝ ይመለከታል። በስደት ጀርመን ሀገር የምትገኘውን ኤርትራዊቷን ጋዜጠኛ ይርጋለም ፍሳኔ ያነጋገረው የትግርኛ ክፍል ባልደረባችን አብርሃም ተስፋልዑል ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ጋዜጠኛ ሆነሽ በምትሰሪበት ወቅት የነበረው ሁኔታ ምን ይመስላል? የገጠሙሽ አስቸጋሪ ሁኔታዎችስ ምን ነበሩ?
ካብ ጊዜ ንጽነት የጀመረ አብ ንጽፈታት ስነጽ
አመሰግናለሁ። የሁለተኛ ደረጃ ተማሪ ያለሁ ነው ግጥም መጻፍ የጀመርኩት። እናም በ2001 ዓ.ም የታገደ አንድ የግል ጋዜጣ ላይም ጽሁፎችን እልክ ነበር። በኋላ ራዲዮ ባና ለተሰኘ ትምህርታዊ ሚዲያ መስራት ጀመርኩ። እንደ አውሮፓና ቁጣጠር በ2009 ዓመተ ምህረት የካቲት ወር ላይ ከሌሎች ጋዜጠኞች ጋር በኤርትራ እጅግ የከፋው ደሚባለው ወታደራዊ እስር ቤት ተወሰድኩኝ። በሙያዬና በጽሁፎቼ ምክንያት በዛ ለ6 ዓመታት ብቻዬን ተዘግቶብኝ ታስሬያለሁ። ምንም አይነት ክስ አልቀረበብኝም። ይሄ በኤርትራ የተለመደ ነገር ነው። በደንቡ መሰረት ክስ እንዲቀርብ መጠየቅ በራሱ በኤርትራ እንደ በደል ይቆጠራል።
አሁን በሀገርሽ ያለው የፕሬስ ነጻነት ሁኔታ ምን ይመስላል?
ኣብዚ እዋን እዚ ኤርትራ ኣብታዝኸፍአት ናይ ሰንሱርን ናይ
በአሁኑ ወቅት ኤርትራ በፕሬስ ነጻነትና ሀሳብን በነጻነት የመግለጽ መብት እጅግ የከፋ ሀገር ነው። ያ ብቻም አይደለም። ሁሉም ከሚቀበለው አትያይ የተለየ ሐሳብ ካለህ ራሱ ኢላማ ትደረጋለህ። በዚህ መልኩ አፋኝ በመሆን በዓለም ሁሉ የታወቀ ሀገር ነው። በፕሬስ ነጻነት አመልካች ዝርዝር ውስጥም ከሰሜን ኮሪያ በታች የመጨረሻ ዝቅተኛ ደረጃ የያዘ ነው።
አሁንስ በጋዜጠኝነት ስራ ላይ ነሽ? በትውልድ ሀገርሽ ሚዛናዊ ዘገባ እንዲኖር ምን ታደርጊያለሽ?
ካብ ኤርትራ ዝኣመሰለት ሀገር መጽኻ በቲ ዝነበረካ ሙያ ንክትቀጽል ዘሎ
እንደ ኤርትራ ካለ ሀገር ወጥቶ በጋዜጠኝነት ስራ የመቀጠል እድሉ በጣም አናሳ ነው። በርካታ አስቸጋሪ ሁኔታዎችም አሉ። ደህንነትና በህይወት መትረፍ ቅድሚያ የሚሰጠው ነገር ነው። በእርግጥ መጻፍ አላቆምኩም፣ ግን ጋዜጠኛ ሆኖ ለመስራት አስቸጋሪ ነው። ወደ ጀርመን ከመጣሁ ወዲህ በእስር ቤት ያጋጠሙኝን ነገሮች በተለያዩ ሚዲያዎች ላይ በዝርዝር ጽፋቸው ቆይቻለሁ። የተለያዩ ዝርዝር ቃለ መጠይቆችንም አድርጌያለሁ። የግጥም ስብስቦችን የያዘ መጽሐፍም አሳትሜያለሁ። አሁን ደግሞ የእስር ቤት ቆይታዬን የሚያወሱ የተለያዩ መጣጥፎችን አሰባስቤ ጨርሻለሁ።
በኤርትራ ለሚኖሩ ጋዜጠኞች ምን የምታስተላልፊው መልእክት አለ? ለኤርትራ መንግስትስ ምን ምክር አለሽ?
ኤርትራ ዝኣመሰላት ሃገር እዚ ምኽሪ ወይ ሓሳብ ምሃብ ከቢድ እዩ። ኣብ ትግርኛ ምስል ኣሎ እንዳፈለጠ ዝለጥ
ለኤርትራ መንግስት ምንም ምክር የለኝም። ምክንያቱም ሆን ብሎ ድምፁን ያጠፋ ሰው በር ላይ አታንኳኳም። መልእክቴ የተሻለ ነጻነት ባላቸው ሀገራት ለሚገኙ መንግስታት ነው። በኤርትራ ሰዎች መታሰር ብቻ ሳይሆን በየእስር ቤቱ የስቃይ ቅጣት እየተፈጸመባቸው ነው። እነዚህን መንግስታት የምጠይቀው ጫና በማሳደር ዜጎች ድምፃቸው እንዲሰማ፣ ቅሬታቸውን እንዲያሰሙ እንዲያደርጉ ነው።
አድማጮች፣ ተከታዩም ዘገባ ከዚሁ የፕሬስ ነጻነት ጋር የተቆራኘ ነው። ታዲያ ወደ ዓለም አቀፍ ርዕስ ነው የሚወስድን። ሩሲያ በዩክሬን ላይ የከፈተችው ጦርነት ሐሰተኛ መረጃዎች የሚፋለሙበት ጭምር ውጊያ ሜዳ ከፍቷል ይለናል። ለመሆኑ ፕሮፓጋንዳ በሚዲያ ነጻነት ላይ ተጽዕኖ የሚያሳድረውስ በምን መልኩ ነው? ድንበር የለሹ የጋዜጠኞች ቡድን እንደ አውሮፓውያን የዘመን አቆጣጠር በ2022 በያዝነው ዓመት ማለት ነው ያወጣው አዲሱ የፕሬስ ነጻነት አመላካች ሪፖርት ለዚህ ምላሽ አለው ነው የሚለው። ሲርዋን ካጆ ነው ለአሜሪካ ድምፅ ያሰናዳው። ደረጀ ደስታ እንደሚከተለው ያቀርበዋል።
ፕሮፓጋንዳ ተአማኒነት ያላቸውን ሚዲያዎች ማጣጣል፣ ድረ ገጾችን ማገድ፣ እስሮች፣ የሩሲያ ወታደሮች ዩክሬንን መውረራቸውን ተከትሎ ሞስኮ በነጻው ፕሬስ ላይ የምታደርገው ጥቃት የበለጠ ተጠናክሯል። በዚህ ምክንያት የሩሲያ ሚዲያ ነጻነት ደረጃ ወርዶ እንደ አውሮፓውያን አቆጣጠር በ2022 ድንበር የለሽ የጋዜጠኞች ቡድን ባወጣው የዓለም ፕሬስ ነጻነት ጠቋሚ ዝርዝር በመጨረሻ ደረጃ ወደ ተቀመጡ ሀገሮች ተርታ አውርዷታል። ዓመታዊ የፕሬስ ነጻነት ጠቋሚ እጅግ በጣም የከፋ የሚዲያ ነጻነት ብሎ ባስቀመጠው ምድብ ዘንድሮ 28 ሀገራት በመግባታቸው ከፍተኛ ቁጥር ሆኖ ተመዝግቧል። እነዚህ ሀገራት የተቀላቀሉት ቅድመ ምርመራ የምታስፋፋውን የክሬምሊንን ፕሮፓጋንዳ የምታስተጋባው ቻይናን የመሳሰሉ ሀገራት ነው። በቤጂንግ ተጽዕኖ ሚዲያዎች ላይ ከበባ በማድረግና ጋዜጠኞችን በማሰር የዲሞክራሲ ተሟጋች የሆኑ የዜና ድረገጾች እንዲዘገቡ ባደረገችው ሆንግ ኮንግም የፕሬስ ነጻነት ወርዶ ከ180 አገራት 148ኛ ደረጃ ላይ እንድትቀመጥ አድርጓታል። በኢትዮጵያና ኒካራጓም እንዲሁ ባለስልጣናት በሚዲያ ላይ በሚያደርጉት አፈና፣ ቅድመ ምርመራና የማገድ ተግባር ከነበሩበት ደረጃ በከፍተኛ ሁኔታ አሽቆልቁለዋል። የድንበር የለሹ የጋዜጠኞች ቡድን እንደሚለው ከሁሉ እጅግ አሳሳቢው የሚዲያዎች ጽንፈኝነትና የሐሰት መረጃዎች ስርጭት በማህበረሰቡ ላይ እያሳደረ ያለው ተጽዕኖ ነው። በዩናይትድ ስቴትስ የሚገኘው የድንበር የለሽ ጋዜጠኞች ቡድን ምክትል ዳይሬክተር የሆኑት ክሌይተን ዊመርስ ስለ ሁኔታው ሲያስረዱ እንዲህ ብለዋል።
እንደ አውሮፓውያን የቀን አቆጣጠር በ2022 የሚዲያ ጽንፈኝነትና የተደበላለቀ መረጃ በማህበረሰቡ ዘንድ ታይቶ የማይታወቅ ክፍፍልን እያባባሰ መሆኑ የማይካድ ሐቅ ነው።
ስልጣን ለመጨበጥ የሚደረግ ሽኩቻም በሚዲያው ላይ ከፍተኛ ተጽዕኖ ያሳደረ ሲሆን በአንዳንድ ቦታዎች በአመታት ውስጥ የታዩ መሻሻሎችን ሙሉ ለሙሉ አውድሟቸዋል። ለምሳሌ በማይናማር የተደረገው መፈንቅለ መንግስት የሚዲያ መብቶችን ከ10 አመት ወደ ኋላ መልሷቸዋል። ጋዜጠኞች ታስረዋል። የሚዲያዎች ፈቃድ ተነጥቋል። በርካታ የዜና ማሰራጫ ተቋማት ተመልሰው ወደ ውጭ አገራት እንዲሰደዱ ተደርገዋል። በአፍጋኒስታንም የታሊባን የፕሬስ ነጻነትን ለማስቀጠል ቃል ገብቶ የነበረ ቢሆንም በተቃራኒው የጋዜጠኞችን መብት የሚገድቡ ህጎችን በማውጣት ሴት ጋዜጠኞች አየር ላይ እንዳይወጡ አግዷል። በመዝናኛ ዝግጅቶችና ማስታወቂያዎች ላይ ገደብ በመጣሉም የሚዲያ ተቋማት የገንዘብ ችግር ውስጥ እንዲገቡ አድርጓቸዋል። ኢትዮጵያ ውስጥም በትግራይ ክልል በተካሄደው ጦርነት የግንኙነት መስመሮች እንዲቋረጡና መረጃ ማግኘት እንዳይቻል በመደረጉ አገሪቱ ቀደም ሲል ከነበራት ደረጃ በ13 ነጥብ ዝቅ ብላ 114ኛ ደረጃ ላይ እንድትቀመጥ አድርጓታል። ከሶስት ዓመት በፊት በአገሪቱ በተደረጉ ለውጦች ከፍተኛ አድናቆትን አግኝታ ያለነበረችው አገር ይህ አሳዛኝ ውጤት ነው። ይህ አይነቱ ማሽቆልቆልና አምባገነኖች የሚጠቀሙባቸው ስልቶች እየተስፋፉ መሄዳቸውን የድንበር የለሹ ጋዜጠኞች ቡድን ምክትል ዳይሬክተር ያስረዳሉ።
በአምባገነን
መንግስታት መካከል የሚተላለፍ ነገር አለ። ባለስልጣናት እንደፈለጉ ጋዜጠኞችን እያሳደዱ፣ እያስጨነቁ፣ እያሰሩ፣ በየመንገዱ እየደበደቡና እየገደሉ ተጠያቂነት እንዳይኖር የሚያደርግ አሰራርን ስንፈቅድ ተዘዋዋሪ ተጽዕኖ ይኖረዋል። አምባገነኑ ደግሞ ያንኑ ዳግም እንዲፈጽም የልብ ልብ ይሰጠዋል። ሌላው ያንን የሚመለከት አምባገነንም ተመሳሳይ ነገር እንዲፈጽም ያበረታተዋል።
ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2021 ከነበረችበት ደረጃ በተወሰነ ደረጃ መሻሻል ብታሳይም ጋዜጠኞችና የሚዲያ ተቋማት ግን የተለያዩ ክፍለ ግዛቶችን መንግስታትና ተቃውሞዎችን ጨምሮ ዘገባዎችን ለመስራት አሁንም እንቅፋቶች እንዳሉባቸው ይገልጻሉ። የብሔራዊ ፕሬስ ክለብ የጋዜጠኝነት ተቋም ባልደረባ የሆኑት ቤት ፍራንሲስኮ ስለ ጉዳዩ ሲያስረዱ
ይሄ የሚሆንበት ምክንያት ወይ ለህዝብ ክፍት የሆኑ ሰነዶችንና ስብሰባዎችን አስመልክቶ ያለውን ህግ ግልጽ በሆነ መልኩ አለማክበር ነው፣ ወይም ደግሞ በተሳሳተ መንገድ ትርጉም እየሰጧቸው ነው። አንድ ግለሰብ ጋዜጠኛ በአንድ ስነ ስርዓት ላይ መገኘት መቻል ወይም አለመቻሉን በተሳሳተ መንገድ እየተረጎመው ነው።
የፕሬስ ነጻነትን ለመጠበቅ ዲሞክራሲ ትልቁን ሚና ይጫወታል። ሆኖም የሐሰተኛ መረጃና ፕሮፓጋንዳ እየጨመረ መሄድ በገለልተኛ ሁኔታ የሚሰሩ ዜናዎች ላይ አደገኛ የሆነ ተጽዕኖ እያሳደረ መሆኑን የድንበር የለሹ ጋዜጠኞች ቡድን ግኝት አመልክቷል።
አድማጮች፣ አሁን እዚህ ግድም እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ሳምንታዊው ዲሞክራሲ በተግባር ከፕሬስ ነጻነት ጋር የተዘጋጀው የተገናኘ ዝግጅት ነው። እንደ አውሮፓውያን የዘመን አቆጣጠር በ2018 የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ነጻ ሚዲያን ወደ ነበረበት ለመመለስ ቃል ገቡ ይለናል። እንደ አውሮፓውያን የዘመን አቆጣጠር በ2020 ታዲያ ከህወሓት ጋር በተገባው ጦርነት ወቅት ብዙዎች ጋዜጠኞችን ማስፈራራት፣ መታሰርና ከሀገር መባረር ተዘገበ። ሄንሪ ዊልከንስ ነው ከወልዲያ ያጠናቀረልን። ኤደን ገረመው እንደሚከተለው ታቀርበዋለች።
የፕሬስ ነጻነት እንዲጎለብት የሚታገለውና ዋና መቀመጫውን በፓሪስ ያደረገው ድንበር የለሽ የጋዜጠኞች ቡድን ዶክተር አብይ አህመድ ከአራት ዓመት በፊት ወደ ስልጣን በመጡበት ወቅት ኢትዮጵያን በአመታዊ የሀገራት የፕሬስ ነጻነት አያያዝ ሰንጠረዥ 40 ደረጃዎች ከፍ አደረጋት። አስርት ዓመታት ላስቆጠረ በመንግስት ለሚፈጸም የሚዲያ አፈናና ጭቆና ይህ ከታላቅ ምርታ የሚቆጠር ነው። ይሁንና በመንግስትና በህወሓት ኃይሎች መካከል ጦርነቱ ከተጀመረበት ከጥቅምት 2013 ዓ.ም ወዲህ ታዲያ የኢትዮጵያ የፕሬስ ነጻነት አያያዝ ደረጃ ዳግም ማሽቆልቆል ያዘ። የዘንድሮ የዓለም የፕሬስ ነጻነት ቀን ለማሰብ በተሰናዳው በዚህ ዘገባ የአሜሪካ ድምጽ ኢትዮጵያውያን ጋዜጠኞች ስራቸውን ለመስራት የሚያደርጓቸውንና የሚገጥሟቸው ነገሮች ካሉ እንዲያስረዱን ጠይቋል። ለአሶሺየትድ ፕሬስ ይሰራ የነበረው ኤልያስ መሰረት ለአሜሪካ ድምጽ በሰጠው አስተያየት የፕሬስ ነጻነት በኢትዮጵያ መስቀለኛ መንገድ ላይ ነው ያለው ይላል።
ኦቨርኦል አይ ካን ሴይ ዳት ላክ ኦፍ ፕሮፌሽናሊዝም ኤንድ ኦልሶ
በአሁኑ ወቅት በኢትዮጵያ በአጠቃላይ ሙያ የሚጠይቀውን ክህሎት አሟልቶና መርሆችን ተከትሎ የመስራት ብቃት ማነስና ጽንፈኝነት የመገናኛ ብዙሃኑ አይነተኛ መገለጫዎች ሆነዋል ማለት እችላለሁ። ይህ ሁኔታ እንዲለወጥ መንግስት የመገናኛ ብዙሃን ባለሙያዎች ስራዎቻቸውን በነጻነት እንዲሰሩ የመፍቀድ ኃላፊነት ያለበት ይመስለኛል። ይህም ማለት ያለምንም ትንኮሳና ማስፈራራት ነው።
አሰግድ ሙልጌታ የመንግስታዊ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባልደረባ ነው። ከቅርብ ዓመታት ወዲህ በአጠቃላይ የፕሬስ ነጻነት መሻሻል አሳይቷል ብሎ ያምናል። እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ.ም ጠቅላይ ሚኒስትሩ እስር ላይ የነበሩ ጋዜጠኞችን ከእስር ለቀቁ። ይሁን እንጂ እንደ አውሮፓውያኑ የዘመን አቆጣጠር በ2021 ዓ.ም ኢትዮጵያ ዋናዋ የጋዜጠኞች አሳሪ ሀገር ያደረጋትን 46 ጋዜጠኞች የታሰሩበትን የጠቀሱት ጋዜጠኞች ተዘግቦ የነበረው ያ እመርታ ተቀልብሷል ባይ ናቸው። በመንግስት የሚደገፈው የኢትዮጵያ ሰብአዊ መብት ኮሚሽን ትላንት ማክሰኞ ባወጣው መግለጫ ባለፈው እሁድ የሲቪል ልብስ በለበሱ ሰዎች ተይዞ ከተወሰደ በኋላ የገባበት ያልታወቀውን ጋዜጠኛ ጎበዜ ሲሳይን አስመልክቶ መግለጫ አውጥቷል። አሚር አማን ኪያሮና ባልደረባው ቶማስ እንግዳ የተባሉ ሌሎች ሁለት ጋዜጠኞች በአውሮፓውያኑ የቀን አቆጣጠር ባለፈው ህዳር ወር ተይዘው በቅርቡ በመጋቢት ነው የተለቀቁት። ይሁንና በጦርነቱ ወቅት ተደንግጎ የነበረውንና የተከሰሱበትን የአስቸኳይ ጊዜ አዋጅና የጸረ ሽብር ህግን ተላልፈው መገኘታቸው በፍርድ ቤት ከተረጋገጠ ገና ሌላ ተጨማሪ የእስራት ጊዜ ሊጠብቃቸው ይችላል። እንደ አውሮፓውያኑ የዘመን አቆጣጠር በ2018 ዓ.ም በፊት በነበረው የኢትዮጵያ መንግስት አስተዳደር ህዝባዊ ወያነ ሓርነት ትግራይ ህወሓት የሀገሪቱን የፖለቲካ አውድ በበላይነት ይመራ እንደነበረ ያስታወሰው የራዲዮ ጋዜጠኛው አሰግድ በበኩሉ አሁንም መሻሻል አለ ይላል።
Lots of stifling systems, there was censorship, there was beating of journalists, there was lots of
ማነቆች የበዙበት አሰራር፣ የበዛ ሳንሱርና ጋዜጠኞች ላይ የሚፈጸም ድብደባ፣ ብዙ ብዙ ጫናዎች ነበሩ። አሁን የዩቲዩብና የኢንተርኔት ሚዲያዎች መበራከትን እያየን ነው። ይህም መልካም ነገር ነው።
ሲሳይ ሳህሉ የሪፖርተር ጋዜጣ ዋና አዘጋጅ ነው። የግሉ ፕሬስ በአብዛኛው የመንግስት ባለስልጣናት ምላሽ ማግኘት አይቻለውም ይላል።
የኔና የጓደኞቼ ልምድ በህዝብ መገናኛ ብዙሀን ከሚያገለግሉ ጋዜጠኞች ልምድ ፍጹም የተለየ ነው። እንደ አንድ የግል ጋዜጣ ሰራተኛ ለእኔ መረጃ ማግኘት በእጅጉ አዳጋች ነው። ለአንድ ቀላል ዘገባ 10 ባለስልጣን ጋር መደወል ሊኖርብኝ ይችላል።
ሲሳይ አክሎም 10 የመንግስት ባለስልጣናት ጋር ደውለህ ራሱ የመንግስት እንቅስቃሴዎችን ወይም መንግስት የሚወስዳቸውን እርምጃዎች አስመልክቶ ለምታቀርበው ጥያቄ መልስ መስጠት ላይፈቅዱ ይችላሉ ብሏል።
ስልክ ደውለህ ስጠይቃቸው የሚሰጡ ፍንጭ የለም። ደብዳቤ እንጽፋለን፣ መልስ የለም። በመጨረሻም ዘገባውን ለንባብ በምናበቃበት ወቅት ግን ከቢሮአችን ይመጣሉ። አንዳንዴም ስልክ ደውለው የቃላት ጦርነት ይጀምራሉ። ይህም መረጃ ሰጥተውን ወይንም ሳይሰጡ ሊሆን ይችላል።
ይህ በእንዲህ እንዳለ ለተነሱት ጥያቄዎች የኢትዮጵያ መንግስት ምላሽን ለማካተት የመንግስቱ ቃል አቀባይ ለጊዜው አልተገኙም። የዘንድሮው የዓለም ፕሬስ የሀገራት መለኪያ ሰንጠረዥ ኢትዮጵያን ባለፈው ዓመት ከነበረችበት 13 ደረጃዎች ዝቅ አድርጎ 114ኛ ደረጃ ላይ አስቀምጧታል።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ሳምንታዊው ሴቶችና ቤተሰብ ነው። በሰሜን ኢትዮጵያ የተካሄደው ጦርነት በአማራ ክልል 50 በመቶ የሚሆነውን የጤና አገልግሎት ማስተጓጎሉን ተገልጿል ይለናል። ይህም በተለይ በእናቶችና ሕፃናት ጤና አጠባበቅ አሰጣጥ አገልግሎት ላይ ከፍተኛ እክል መፍጠሩን ወይም ተጽዕኖ ማሳደሩን የጤና ጥበቃ ሚኒስቴር መግለጹን ዛሬ በባህር ዳር ከተማ በአማራ ክልል ከሁሉም የጤና ተቋማት የተውጣጡ ባለሙያዎች የተገኙበት ጤናችን ለሕልውናችን በሚል ርዕስ ውይይት እየተካሄደ እንደሚገኝ ጨምራ አስቴር ምስጋና ናት እንዲህ ለምሽቱ ያሰናዳችልን።
ወይዘሮ ፋንታ ታፈረ በዋግምራ ዞን የሰቆጣ ከተማ ነዋሪ ናቸው። የህወሓት ታጣቂዎች ከተማውን ይዘው በነበሩበት ወቅት ለመውለድ ወደ ጤና ተቋም ቢያመሩም አገልግሎት አላገኙም። እናም በሰላም ቢገላገሉም የህፃኑ ህይወት ሊተርፍ አልቻለም። እርሳቸውም ለፊስቱላ መጋለጣቸውን ይናገራሉ።
ፊስቱላ ያዳረገኝ በጦርነቱ ምክንያት ባለሙያዎችም አልነበሩም። አንድ ልጅ ብቻ ነው የነበረው። መሳሪያውም መብራትም አልነበረም እና በዛ ነው
በሰሜን ኢትዮጵያ የተካሄደው ጦርነት በተለይ በአማራ ክልል 50 በመቶ የሚሆነውን የጤና አገልግሎት አስተጓጉሏል ይላሉ ዶክተር መሰረት ዘላለም በጤና ጥበቃ ሚኒስቴር የእናቶችና ህፃናት ዳይሬክቶሬት ዳይሬክተር። ይህም በተለይ በእናቶችና ህፃናት ጤና አገልግሎት አሰጣጥ ላይ ከፍተኛ ተጽዕኖ ፈጥሯል ብለዋል።
የአማራ ክልል 50 በመቶ የአማራ ክልል ህዝብ ማለት ነው። ከዚህ ውስጥ ደግሞ 3.6 በመቶ የሚሆኑት እዛ አካባቢ ያለው ማህበረሰብ መሰጡ ይሆናል ተብሎ ይገመታል። ስለዚህ ይሄን በቀላሉ መንገድ መረዳት እንችላለን። ስለዚህ ከዛ ካለው ማህበረሰብ 50 በመቶ የሚሆነው የክልሉ ማህበረሰብ ጉዳት ውስጥ ከነበረ 50 በመቶ የሚሆነው የህክምና አገልግሎት ተስተጓጉሎበታል። እነዚህ የነፍሰ ጡር እናቶች የህክምና አገልግሎት ወይም የክትትል አገልግሎታቸው ተቋርጦባቸዋል። የወሊድ አገልግሎት የሚያስፈልጋቸው በየቀኑ በየሰዓቱ መውለድ የነበረባቸው እናቶች ጤና ተቋም ስለተዘጋ ወይም አገልግሎት ስላልሰጠ በመንገድም ይሁን ባሉበት ቦታ ሆነው እንዲወልዱ ተገደዋል።
ዛሬ በባህር ዳር ከተማ ከሁሉም የአማራ ክልል አካባቢዎች የተውጣጡ የጤና ባለሙያዎች በተገኙበት የውይይት መድረክ ላይ ንግግር ያደረጉት የጤና ሚኒስቴር ዴኤታ ዶክተር ደረጀ ድጉማ በክልሉ የወደሙ ተቋማትን በፍጥነት መልሶ ለማቋቋም ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍ እያደረገ መሆኑን ገልጸዋል።
ጦርነትና በተለያዩ ችግሮች የበለጠ ተጎጂ የሆኑት እናቶችና ህጻናት ናቸው። መደበኛ ክትባቶች ብዙ የተሰጡ አልነበረም በነዛ ቦታዎች ላይ። እንዲሁም ደግሞ እናቶች እና ተቋማት መጥቶ አገልግሎት እንዳያገኙ መንገድ ላይ እንዲወሩ ተደርጓል። ሌሎችም ደግሞ ለእናቶችና ለህፃናት እንዲሁም ደግሞ ለስራ ትምህርት የሚደረጉ ድጋፎች የሚፈልገው ደረጃ እንዳያገኝ ተደርጓል። እሱንም ለማካከል ሰፊ ጥረቶችን እያደረግን ቆይተናል። በቀጣይነትም የተለያዩ ዘመቻዎችን በማድረግ አሁንም የተጀመረ አለ። በተለይ ክትባት ላይ እሱንም ምናስቀጥል የሆነ በዚህ ማንሳት ፈልጋለሁ። ክልሉ ከዚህ በፊት ከነበረበት የጤና ስርዓት በተሻለ መንገድ እስከሚቆም ድረስ
በአማራ ክልል ከጦርነቱ ጋር ተያይዞ የወደሙ የጤና ተቋማትን በተመለከተ በቅርቡ ጠቅለል ያለ ሪፖርት እንደሚቀርብ ከውይይቱ ለመረዳት ችለናል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች፣ ለምሽቱ ሴቶችና ቤተሰብ ሁለት ርዕሶች ነው የያዝነው። ተከታዩ ታዲያ ወደ ዓለም አቀፍ ጉዳይ ነው የሚወስደን። ኮቪድ-19 ወረርሽኝ በአፍሪካ ሀገሮችና የጤና ስርዓቶች ላይ ባሳደረው ጫና የተነሳ ገዳይ የሆኑት በሽታዎችን ለመከላከል የሚሰጡ መደበኛዎቹ የክትባት መርሃ ግብሮች ተሰናክለዋል ነው የሚለው። በዚህም ምክንያት በሽታዎቹ በአህጉሪቱ ዙሪያ እየተስፋፉ መሆናቸውን ገልጦ አስጠንቅቋል። የዓለሙ ጤና ድርጅትና ዩኒሴፍ በቅርቡ ባወጡት መግለጫም በአፍሪካ ሀገሮች በተለይ የኩፍኝ ስርጭት ማሻቀቡ አሳሳቢ መሆኑን የጠቆሙት በጉዳዩ ዙሪያ የኢትዮጵያ የጤና ሚኒስቴር የእናቶችና ሕፃናት ጤና ዲሬክተር ዶክተር መሰረት ዘላለምን ክትባቶች የማዳረሱን ስራ በተመለከተ የሰጡትን ማብራሪያ ያካተተ ዘገባ ለሴቶችና ቤተሰብ አዘጋጇ ቆንጅታየ እንዲያሰናድታለች።
የዓለም የጤና ድርጅት የአፍሪካ ቢሮ የተላላፊና ተላላፊ ያልሆኑ በሽታዎች ዳይሬክተሩ ቤኒዶ ኢምፑማ የኮቪድ-19 ወረርሽኝ በሀገሮቹ የጤና ስርዓቶች አቅም ላይ የከበደ ጫና እንዳሳረፈ ገልጸዋል። በበርካታ የአፍሪካ ሀገሮች የመደበኛ ክትባቶች መርሃ ግብሮችን በማስተጓጎል መርሃ ግብሮቹ እንዲቋረጡ የግድ አድርጓል ብለዋል። በብዙ 10 ሚሊዮኖች የተቆጠሩ ዜጎች መደበኛ የበሽታ መከላከያ ክትባት አገልግሎት እንዳላገኙ ያም የራሳቸውን ህይወት አደጋ ላይ መጣል ብቻ ሳይሆን ገዳይ በሽታዎች እንዲያንሰራሩ ያደርጋል የሚል ስጋት መደቀኑን ነው የገለጹት። ለምሳሌም አሉ የዓለም የጤና ድርጅቱ የአፍሪካ ባለስልጣን በዚህ የአውሮፓ 2022 ዓመተ ምህረት ከጥር እስከ መጋቢት በነበረው ጊዜ በኩፍኝ የተያዙ 17,000 ሰዎች ተመዝግበዋል። ካለፈው ዓመት ጋር ሲነጻጸር በ400 እጥፍ የሚበልጥ ነው። የዓለም የጤና ድርጅትና ዩኒሴፍ በቅርቡ ባወጡት ሪፖርትም በክትባት መከላከል የሚቻሉ በሽታዎች ማንሰራራት አደጋ መኖሩን አሳስበዋል። ለዚህ ምክንያቱ በዓለም አቀፉ የኮቪድ-19 ጫና ሳቢያ የክትባቶች ተደራሽነት ይበልጡን በመዛባቱ እንደሆነ ገልጸዋል። የኩፍኝ ተያዦች ቁጥር ማሻቀብ በተለይ እንደሚያሳስባቸው ነው ሁለቱ ተቋማት የገለጹት። ባለፉት 2 ወራት በ79% ማሻቀቡን ጠቅሰዋል። የዓለም የጤና ድርጅቱ ባለስልጣን ኢምፑማ ከ30 በላይ የአፍሪካ ሀገሮች ባለፈው ዓመት አጋማሽ ላይ ቢያንስ አንድ የመደበኛ ክትባት ማዳረሻ ዘመቻ መጀመራቸውን ገልጸዋል። ዘንድሮም ኢትዮጵያን፣ ሶማሊያን እና ደቡብ ሱዳንን ጨምሮ የኩፍኝ መከላከያ ዘመቻ መቀጠሉ መልካም ዜና ነው ሲሉ የWHO የአፍሪካ ቢሮ የተላላፊና ተላላፊ ያልሆኑ በሽታዎች ክፍል ዳይሬክተሩ አስገንዝበዋል። በኢትዮጵያ የኮቪድ-19 ወረርሽኝን ከመከላከል ጎን ለጎን የኩፍኝ መከላከያ ክትባት ለማዳረስ የተደረገውን ጥረት የጤና ሚኒስቴር የእናቶችና ሕፃናት ጤና ክፍል ዳይሬክተሯ ዶክተር መሰረት ዘላለም ሲገልጹ እንዲህ ብለዋል።
በተለይ የኩፍኝ የመከላከያ ክትባት ቀድመን ኩፍኝ ሀገራችን ውስጥ ሳይከሰት በየሶስት ዓመቱ ዘመቻ እናከናውናለን። እንደ አጋጣሚ ሆኖ 2012 ዓመተ ምህረት የዘመቻ ፕሮግራም የምናከናውንበት የዝግጅት ምዕራፍ ላይ ነበር ኮቪድ-19 ዓለም አቀፍ ችግር ተከሰተ። ከዛ የማራዘም ነበረብን። ስለዚህ ያ ዘመቻ ሲራዘም መሀል ላይ በብዙ ክልሎች ላይ የተወሰነ ቁጥር የኩፍኝ ወረርሽኝ እንደተነሳ አመላካሽ ነገሮች ነበሩ። ለአስር ቀን የኮቪድን የመከላከል እርምጃ ከሱ ጎን ለጎን የኩፍኝ የመከላከያ ክትባት ዘመቻ አከናውነናል። እንግዲህ ያ ዘመቻ በጣም ውጤታማ ነበር ብዬ መግለጽ እፈልጋለሁ። ምክንያቱም የተወሰኑ አመላካሽ ነገሮች ነበሩ። በሁሉም ክልል ብዙ የጤና ተቋማት አገልግሎት ለመስጠት ተስተጓጉለው ነበረ። ሌላው ደግሞ ወላጆች በኮቪዱ ፍራቻ ምክንያት ልጆቻቸውን የመደበኛ የክትባት አገልግሎት እንዳያገኙ ያው ቤት ይዟቸው ተቀምጠዋል። ስለዚህ እነዚህ ነገሮች ሁሉ ተዳምረው ከፍተኛ የሆነ የወረርሽኝ ስጋት ስለነበረ ኮቪዱንም እየተከላከል 2012 ሰኔ ወር ላይ 15 ሚሊዮን የሚሆኑ የሀገራችን ህጻናቶች በኩፍኝ የመከላከያ ክትባት መድረስ ችለናል ማለት ነው። ትግራይንም ይጨምራል። ከዛ በኋላ ደግሞ ሀገራችን ውስጥ የተለያዩ ክስተቶች እንግዲህ ተከስተዋል እንደሚታወቀው። ያ ደግሞ ሲሆን በተለይ የመደበኛ የጤና ፕሮግራም የተቋረጠባቸው አካባቢዎች ይኖራሉ። የተፈናቀሉ የፍተሰብ ክፍሎች አሉ። ሲተፈናቀሉ ደግሞ እናቶችና ህጻናት ተፈናቅለው የሚገኙት ወይም ደግሞ ተጋላጭ የሚሆኑ እነሱ ናቸው። ለዚህ እነሱም ደግሞ ተደራሽ ለማድረግ ሌሎቹ መደበኛ አገልግሎቶች የተቋረጠባቸው አካባቢዎች ላይ በተንቀሳቃሽ የጤናና የስነ ምግብ ፕሮግራም የክትባትንም እንደዚሁ በመስጠት መድረስ ችለናል። ሌላው ደግሞ ቀድመን ዘመቻ በማድረግ በተወሰነ ቦታ እንደዚህ ችግር በተከሰተባቸው አገልግሎት በተቋረጠባቸው አካባቢዎች ደግሞ ዘመቻዎችን የማድረግ ስራዎችን እንደዚሁ ሰርተናል።
ባለፉት የካቲትና መጋቢት ወራትም ውስጥ በኦሮሚያ፣ በደቡብ ክልል እንዲሁም በሶማሌ ክልል የኩፍኝ መቀስቀስ ሁኔታ በቅኝት በተደረሰባቸው አካባቢዎች ከግማሽ ሚሊዮን ለሚበልጡ ሕፃናት ክትባቱ መሰጠቱን ዶክተር መሰረት ዘላለም አመልክተዋል።
አድማጮች፣ የምሽቱ የመጨረሻ ዝግጅት ኢትዮጵያውያን በአሜሪካ ነው። በዓለም የሳይንስ መድረክ እውቅና ያላቸው ፕሮፌሰር ዘረሰናይ አለምሰገድ ናቸው እንግዳችን። የሉሲ ልጅ እየተባለች የምትጠራው የሰላም ቅሪተ አካል ግኝትን አስመልክቶ የተደረገውን ጥናት የመሩት ፕሮፌሰር ዘረሰናይ አለምሰገድ በሺካጎ ዩኒቨርሲቲ ባዮሎጂካል አንትሮፖሎጂ መምህርና የቅድመ ሰው ጥናት ተመራማሪ ናቸው። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው ያወያያቸው። እንሆ
በመግቢያችን ላይ እንዳዳመጣችሁት የዛሬው እንግዳችን በዓለም የሳይንስ መድረክ እውቅ ተመራማሪ የሆኑት ፕሮፌሰር ዘረሰናይ አለምሰገድ ናቸው። ፕሮፌሰር ዘረሰናይ በቅርቡ በቫቲካን የሚገኘው የዓለም ካቶሊክ ቤተክርስቲያን የበላይ ጠባቂነት የሚተዳደረው የዓለም ሳይንስ አካዳሚ በሮማው ሊቀ ጳጳስ ቋሚ አባል ሆነው ተመርጠዋል። ይህ የሳይንስን እድገት ምርምርን ለማበረታታት የተቋቋመ ድርጅት ነው። ከተለያዩ የዓለም አገራት በተለያዩ መስኮች ከፍተኛ የምርምር ስራን ያበረከቱና ወደፊትም ሊያበረክቱ ይችላሉ የሚላቸውን ምርጥ ሳይንቲስቶች እየመረጠ በቋሚ አባልነት ይሰይማል። ከደረገጹ ላይ እንዳየሁት ዛሬ የምንነጋገረው በዚህቸውና በስከ ዛሬው አበርክቷቸው ዙሪያ ይሆናል። ፕሮፌሰሩ መጀመሪያ አሁን የት እንዳሉና በምን ስራ እንደተሰማሩ በመንገር ይጀምራሉ። ጤና ይስጥልን። እንግዲህ የት ነው ያሉት? አሁን ከሱ ልጀምር።
አመሰግናለሁ ደረጀ። አሁን ያለሁት ሺካጎ ነው። የምሰራውም በሺካጎ ዩኒቨርሲቲ ፕሮፌሰር ነኝ። እዛ ያው አስተምራለሁ፣ ምርምር እሰራለሁ። እንግዲህ ይኸው ነው እንደ መግቢያ።
ምንድን ነው የሚያስተምሩት?
የማስተምረው ባዮሎጂካል አንትሮፖሎጂ ነው። በድምሩ ያው አንትሮፖሎጂ ማለት ነው። የእኔ ሙያዬ ደግሞ ፔሊዮ አንትሮፖሎጂ ይባላል። እሱም የቅድመ ሰው ጥናት ማለት ነው።
እንግዲህ አሁን ቺካጎ ነው ያሉት። ቺካጎ ደግሞ እንደ ኤሮፓ አቆጣጠር በ2015 እንደዚሁ ሌላ ለአሜሪካ የሳይንስ እና የጥበብ አካዳሚ እንደዚሁ ከስምንት አባላት ሌሎች ሳይንቲስቶች ጋር የተመረጡ መሆኑን ከዚህ በፊት አንብቤያለሁ። ኢትዮጵያ ታይምስ ላይ ይመስለኛል ያነበብኩት። ስለ እሱስ ምን ይነግሩናል?
መጀመሪያ በ2012 የአሜሪካን አሶሲዬሽን ፎር አድቫንስመንት ኦፍ ሳይንስ የሚባል በሙያቸው ለሳይንስ ለየት ያለ አስተዋጽኦ ያደረጉ ሳይንቲስቶች የሚገቡበት ማህበር ነው። ከዛ የዛሬ 2 ዓመት ደግሞ 2021 አሜሪካን አካደሚ ፎር አርትስ ኤንድ ሳይንስስ የሚባለው ይሄ ደግሞ የሳይንስ ብቻ ሳይሆን በሙያቸው ኤክሰለንስ በአማርኛ የመጠቁ ብለህ አስቀምጠው ለጊዜው እንደዛ ከሆነ ግን ኤክሰለንስ ያሳዩ ሰዎችን እስከን ኦፕራ ዊንፍረም ጭምር በአርት ማለት ነው የሚገቡበት አካደሚ ነው። እንግዲህ ሁለቱም ጋር ማን እንደሚመርጥህም ማን እንደሚጠቁምህም አታውቀው፣ ያው ደብዳቤው ሲደርስ ብቻ ነው የምታውቀው። እና የመጀመሪያው አሜሪካን አሶሲዬሽን ፎር አድቫንስመንት ኦፍ ሳይንስ፣ ሁለተኛው ደግሞ አሜሪካን አካደሚ ፎር አርትስ ኤንድ ሳይንስስ የሚባሉ አባል ነኝ ማለት ነው። እንግዲህ የአሜሪካን አሶሲዬሽን አካደሚ ኦፍ አርትስ ኤንድ ሳይንስስ ማለት ቤዚካሊ አሜሪካ እንደ ሀገር ሲጀመር ጀምሮ የተሰራና ከመጀመሪያዎቹ አባላቶች አንዱ ለምሳሌ ራሱ ፕሬዚደንት ጆርጅ ዋሽንግተን የመጀመሪያ አሜሪካ ፕሬዚደንት አባል የሆነበት ማለት ነው። እና እንግዲህ ከወድ ያለ ምልመላ ይመስላል።
እሺ፣ ጥሩ። እስቲ ወደ እሱ ምናልባት ጊዜ ካገኘ እንመጣለን። ምንድን ነው በዚህ በካቶሊክ ቤተክርስቲያን ስር ባለው በዚህ በሳይንስ አካዳሚ ስር የተሰየሙት ወይም ደግሞ የተመረጡት በቋሚነትም ነገር የሚል ነገር ያየው መሰለኝ እዛ እንትን ላይ እና እስቲ ስለሱ ምን እንደሆነ ይንገሩን።
አዎ፣ እንግዲህ የኛው ፖንቲፊካል አካደሚ ኦፍ ሳይንስስ ማለት በቫቲካን የሚገኘው በፖፕ ፍራንሲስ የሚመራው የቫቲካን ቸርች ነው። እንግዲህ አካደሚው እዛ ውስጥ ነው ያለው። አንድ ነገር ማስገንዘብ ያለብን ምናልባት ቫቲካን ሲባል የሃይማኖት ቦታ ብቻ ሳይሆን የራሱ ባንክ፣ የራሱ ቴሌ፣ የራሱ አክቲቪቲዎች ያሉት እንዲሁም የራሱ አክቹዋሊ ስዊስ አርሚ ስዊዝ አርም ጋርድ የሚባል የራሱ ሁሉ ወታደር ያለው እንደ ሀገር አክት የሚያደርግ ቦታ ነው። እንግዲህ የሚመራው በፖፑ ነው። እዛ ውስጥ የፖንተፊካል አካደሚ ኦፍ ሳይንስስ የሚባለው ከዓለም የተወጣጡ 80 ሰዎች አባል የሆኑበት፣ እነዚህ ሰዎች ደግሞ በሳይንሱ ዓለም ስራቸውን ሲሰሩ አበርክቷቸው ታይቶ ተመርጠው የሚገቡበት ነው። እንግዲህ ዋናው ዓላማው ምናልባት ቫቲካን ዋናው ዓላማው ሃይማኖታዊ ቢሆንም ከሳይንስ ጋር ካልተግባቡ ለኤግዚስተንሳቸውም ጥሩ እንዳልሆነ ይገባቸዋል ምክንያቱም ሳይንስ ነው እንግዲህ ዓለምን የሚያስተዳድረው በብዙ መንገድ እንደምናየው አሁን። ስለዚህ ዓለም በሳይንስ ደረጃ እየደረሰች ብለው የተገኘን እውቀት ከሃይማኖታቸው ጋር ወህደው እንዴት አድርገን ነው የነሱን ምእመናን የራሳቸው ምእመናን ምናስተዳድረው ምናግዘው ምንቆየው ብለው ያስባሉ ማለት ነው። ሲመርጡ ግን የዛ ሰው ሃይማኖት አይታየም፣ የዛ ሰው ባክግራውንድ አይታየም። የሚታየው በሳይንስ ዓለም ያበረከተው ስራ ከፍ ያለ ነው ወይስ አይደለም የሚለው ብቻ ነው አይተው መልምለው የሚያስገቡት። እና የአካዳሚ እውቀት በአዲስ እውቀት በሚመነጭበት ጊዜ ኮንፈረንስ እየተካሄደ እነሱም ሳይቀሩ እዛ ውስጥ ያሉ ጳጳሳትም ሳይቀሩ ቁጭ ብለው ያዳምጣሉ። የሚያዳምጡትም ስለ ስተም ሳይንስ ሊሆን ይችላል፣ ስለ ኤምብሪዮሎጂ፣ ስለ ካንሰር ሊሆን ይችላል፣ እኔ ስለማጥነው ስለ ሂውመን ኤቮሉሽን ሊሆን ይችላል። ሳይንስን በሳይንስነቱ ነው የሚያዩት፣ ምክንያቱም ጥቅሙን ከፍ አድርገው ስለሚገነዘቡት ማለት ነው። እንግዲህ ይሄኛው ፖንቲፊካል አካደሚ ኦፍ ሳይንስስ የተመሰረተው በ1603 ነው። እንግዲህ ከ500 ዓመት በፊት ማለት ነው።
ደረጀንና እንግዳውን ፕሮፌሰር ዘረሰናይ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የዩናይትድ ስቴትስ መንግስት በኢትዮጵያ ምዕራብ ትግራይ በአማራ ባለስልጣናት አሁን ድረስ ቀጥሏል ያላቸውን የብሔር ማንነትን መሰረት ያደረጉ ጥቃቶች በእጅጉ የሚያሳስበው መሆኑን በድጋሚ የሚገልጽ መሆኑን ያስታውቃል። ከነዚህ ብዙዎቹ በሂውማን ራይትስ ዎች እና በአምነስቲ ኢንተርናሽናል በሰነድ የተመዘገቡ ናቸው። በተለይም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ በእነዚህ ሪፖርቶች የተመለከቱ ግኝቶች የዘር ማጽዳት ወደሚለው እያደጉ መሆናቸው አሳስቦናል ብለዋል። አምነስቲ ኢንተርናሽናል እና ሂውማን ራይትስ ዋች በምዕራብ ትግራይ ዞን በአማራ ክልል አዲስ የተሾሙት አስተዳዳሪ የክልሉ ባለስልጣናትና የደህንነት ኃይሎች ጦርነቱ ከተጀመረበት እንደ አውሮፓ አቆጣጠር ህዳር 2020 ጀምሮ የትግራይ ተወላጆች በሆኑ ሰላማዊ ሰዎች ላይ በክልሉ በሚካሄደው የዘር ማጽዳትና በሰብአዊነት ላይ በሚፈጸሙ ወንጀሎችና ጦር ወንጀሎች የተካሄዱ መሆኑን ደምድመዋል። ቃል አቀባዩ ኔድ ፕራይስ በምዕራብ ትግራይ በሺዎቹ የሚቆጠሩ የትግራይ ተወላጆች በዘፈቀደ እየተያዙ ለህይወታቸው አስጊ በሆነ ሁኔታ ይታሰራሉ። ሰዎቹ በአስቸኳይ እንዲለቀቁ እያሳሰብን ዓለም አቀፍ ተመልካቾች እስር ቤቶቹን ሁኔታ እንዲመለከቱ አግባብ ያለው ስልጣን እንዲሰጣቸው እንጠይቃለን ብለዋል። ይህ አቋማችን እንደሆነ ጸንቶ ይቀጥላል ያሉት ሚስተር ፕራይስ ተአማኒ የሆነ ምርመራ ተደርጎ በየትኛውም ወገን ቢሆን ለተፈጸመው ግፍ ተጠያቂነት እንዲኖርና ለቀውሱ ዘላቂ መፍትሄ እንዲኖር አሳስበዋል። የኢትዮጵያ መንግስትም በኢትዮጵያ ከተባበሩት መንግስታት የሰብአዊ መብት ኮሚሽን ባለሙያዎች ጋር እንዲተባበር እናሳስባለንም ብለዋል። እየቀጠሉ ያሉት የግፍ ዘገባዎች ወታደራዊ ግጭቱ በአስቸኳይ እንዲቆሙ የሚያሳስቡ ናቸው። የዩናይትድ ስቴትስ መንግስት በኢትዮጵያ ግጭቱ እንዲቆም በኢትዮጵያ መንግስትና በትግራይ ክልል ባለስልጣናት መካከል የተገለጸውን ስምምነት እሱንም ተከትሎ ነፍስ አድን እርዳታ የጫነው የተሽከርካሪ ቡድን ከቦታው መድረስ መጀመሩን በደስታ ይቀበለዋል። ከስምምነቱ ተግባራዊነት ጋር ዩናይትድ ስቴትስ ሁሉም የግጭቱ ተዋናይ በሰላማዊ ሰዎች ላይ የሚያደርጉትን ጥቃት እንዲያቆሙ በድጋሚ ታሳስባለች። ዩናይትድ ስቴትስ የውጭ ኃይሎች ከኢትዮጵያ ለቀው እንዲወጡ እንዲሁም የአገር ውስጥ የደህንነት ኃይሎችን ከአጎራባች ክልሎች እንዲያስወጡ ድጋሚ ጥሪዋን ታቀርባለች ብለዋል። ቃል አቀባዩ ኔድ ፕራይስ ሁሉም ወገኖች የሚያስፈልገውን እርምጃ በመውሰድ የግጭቱን መቆም እንዲያረጋግጡ ያልተገደበ የሰብአዊ ተደራሽነት እንዲኖር እንዲያደርጉ በሁሉም ወገን የሚፈጸሙ የሰብአዊ መብቶች ጥሰቶችና ጥቃቶች ቆመው ኢትዮጵያ ውስጥ ያሉ ግጭቶች ሰላማዊ መፍትሄ እንዲያገኙ አሳስበዋል።
የአሜሪካን የውጭ ፖሊሲ የሚያመላክተውን የዕለቱ ርዕስ አንቀጽ ነበር አድማጮች የተከታተላችሁት። ቀደም ብሎ በቀረበው ኢትዮጵያን አሜሪካ ላይ እንግዳችን የነበሩት ዶክተር ዘረሰናይ ዓለም ሰገድ ጋር ደረጃ ያደረገው ቃለ ምልልስ አላበቃም። ውይይቱ በድረ ገጻችን ላይ ሙሉን ታገኛላችሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና 22-30 ሜትር ባንዶች ለምሽቱ ያሰናዳውን እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።